የኢትዮጵያ የሕዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽንን ማቋቋሚያ አዋጅ ዛሬ በአብላጫ ድምፅ አጽድቋል። ቪኦኤ ያነጋገራቸው እንደራሴዎች በአዋጁ አጸዳደቅ ሂደትና በሚቋቋመው ኮሚሽን ገለልተኛነትና ነጻነትም ጉዳዮች ላይ ሐሳቦቻቸውን አካፍለውናል። መለስካቸው አመሃ ተከታዩን አጠናቅሯል።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ሁለተኛ ልዩ ስብሰባ የኢትዮጵያ አገራዊ ምክክር ኮሚሽንን የሚያቋቁመውን ረቂቅ አዋጅ መርምሮ አጸደቀ። ምክር ቤቱ ከሕግ ፍትሕና ዴሞክራሲ ጉዳዮች ቋሚ ኮሚቴ የቀረበለትን ማቋቋሚያ አዋጅ ያጸደቀው በአብላጫ ድምፅ ሲሆን 13 የተቃውሞና አንድ ድምፅ ታቅቦ መመዝገቡም ታውቋል። ቪኦኤ የጸደቀውን አዋጅ አስመልክቶ ተመሳሳይ ጥያቄዎች ለተለያዩ የምክር ቤቱ አባላት አቅርቦ ነበረ። ዶክተር ዲማ ኖጎ ከኢሉባቦር ዞን የጎሬ ምርጫ ክልልን የወከሉ የሕዝብ ተወካዮች ምክር ቤት አባል ናቸው። የተወዳደሩትም በግል ነው። በረቂቁ አዋጅ ላይ በቂ ውይይት ተካሂዶበታል ብለው ያምናሉ የሚል ጥያቄ ነበር የቀረበላቸው።
መጀመሪያ መነሻ ሀሳቡ ላይ ውይይት አድርጓል። ከዚያ በኋላ ደግሞ ረቂቅ አዋጁ ቀርቦ ረቂቁም ላይ ውይይት አድርጎ ለሕግ ፍትሕና ዲሞክራሲ ጉዳዮች ቋሚ ኮሚቴ መራው። ቋሚ ኮሚቴውም ራሱም ተወያይቶበት አስረጂዎችንም ጠርቶ እንዲሁም ደግሞ ልዩ ልዩ የማህበረሰብ ክፍሎችንም ጠርቶ አወያይቶ ተወሱ ሀሳቦችንም በጽሁፍም በስልክም በልዩ ልዩ መንገድ አሰባስቦ በዛ ላይ በማሰብ መስረት የቀረበው ረቂቅ አዋጅ ማሻሻያዎችን ጠቁሞ እንደ ዋናው ምክር ቤት አቀረበ። ምክር ቤቱም ውይይት አድርጎበት ነው ያጸደቀው።
የአማራ ብሔራዊ ንቅናቄን ወክለው በፓርላማው መቀመጫ ከያዙ አባላት መካከል ዶክተር ደሳለኝ ጫኔ በበኩላቸው በቂ ውይይት አልተካሄድም ባይ ናቸው።
የተለያዩ የማህበረሰብ ክፍሎችም አስተያየታቸውን በአዋጁ ላይ በበቂ ሁኔታ እንዲሰጡበትና የአደባባይ ውይይት እንዲደረግበት ህዝባዊ ውይይት እንዲደረግበት አሳስቤ ነበር። ሌሎቹም የምክር ቤት አባላት በተመሳሳይ መንገድ ይህንን አይነት ስጋታቸውን አንስተዋል። አዋጁ እንግዲህ ረቂቁ እንኳ ከቀረበ አንድ ወር ባልሞላ ጊዜ ውስጥ እንደዚህ ተጫፍኖ ማሳለፉ ዓላማው ምን እንደሆነም ብዙ
ሆነልኝ። አቶ የሸዋስ አሰፋ የምክር ቤቱ አባል ባይሆኑም የኢትዮጵያ ዜጎች ለማህበራዊ ፍትህ ሊቀመንበር እንደመሆናቸው ጉዳዩን በቅርበት ሲከታተሉት እንደነበረ አስታውሰው ከተወካዮቻቸው ጋር እንደተነጋገሩበትም ገልጸዋል። ውይይቱ ከዚህ ሰፋ ያለ ጊዜ ይፈልግ እንደነበረ ያሰምሩበታል።
በእኛ በኩል ዛሬ ይሆናል የሚል ግምት አልነበረንም። እንደተባለው የተጀማመሩ ነገሮች ነበሩ። በዛ ውስጥ ያሉ የእኛ ተወካዮች የተነገሩንም አንዳንድ የተወሰዱ ነጥቦችም አሉ። ዞሮ ዞሮ ግን በቂ ነው ውይይቱ ወይም በዚህ ደረጃ መቸኮል አለበት የሚል እምነት አልነበረንም። ዞሮ ዞሮ ግን ባለፈው እንዳልኩት እኛ ለእኛ ብቻ አይደለም፣ ሁሉም አካል ያየው ከጅምሩ የኔ ነው ብሎ ቢሄድበት በጣም የበለጠ ያማረ ይሆን ነበር የሚል እምነት ነው ያለን። ስለዚህ ድንገት ነው የሰማነው። እውነት ለመናገር
የአማራ ብሔራዊ ንቅናቄም ሆነ የኢትዮጵያ ዜጎች ለማህበራዊ ፍትህ በአዋጁ መሠረታዊ ሀሳብና ዓላማ ላይ ተቃውሞ ባይኖራቸውም በሂደቱ ላይ የተለያየ ደረጃም ቢሆን ቅሬታ ያላቸው ይመስላሉ። ዶክተር ዲማ በበኩላቸው በዚህ ረገድ ያላቸው ስሜት የተለየ ነው። በሀገር መሠረታዊ ችግሮችና ጉዳዮች ላይ ተመካክሮ መስመር ለማስያዝ የሚያስችል ተቋም መመስረቱ ትልቅ ዕድል ነው ይላሉ።
በዚህ ጉዳይ ላይ እኔ ከዚህ በፊትም ካለፉት 3 ዓመታት በላይ ኢትዮጵያውያን ለአካታች ሀገራዊ ምክክር የሚል አንድ ቡድን ውስጥ ተሳትፌ በዚህ ጉዳይ ዙሪያ ብዙ ውይይት ስናደርግበት ከርመናል። እንደዚህ አይነት ደግሞ ሀገራዊ ምክክር ኢትዮጵያ ውስጥ ሀገራዊ ምክክር አስፈላጊ መሆኑ ከ30 ዓመት በላይ የታገልኩለት ዓላማ ስለሆነ አሁን በመንግስት በኩል ታምኖበት እንደዚህ አይነቱን ምክክር የሚያመቻች ሀገራዊ ኮሚሽን እንዲቋቋም ማድረጉ እኔ እንደ ትልቅ እድል ነው የምወስደው ለሀገሪቱም ቅድል የሚል ነው።
የሀገራዊ ምክክር ኮሚሽኑ ነጻነቱና ገለልተኝነቱ በየትኛውም ወገን ከጥርጣሬ ውጭ እንዲሆን የሁሉም ፍላጎት ይመስላል። ይህ የኮሚሽኑ የማቋቋሚያ ሕግ ለዚህ ጥያቄ ምላሽ ይሰጣል? ዋስትና የሚሆኑ ድንጋጌዎችስ አሉት? ሁሉም የተለያዩ አስተያየቶች አሏቸው። ዶክተር ደሳለኝ ይህን ብለዋል።
የኮሚሽነሮችን አስተያየት መለከትና ከአስተያየቱ ጋር ተያይዞ ኮሚሽነሮቹ በነጻነት ስራቸውን እንዲሰሩ ማድረግ ያስችል ዘንድ በምክር ቤቱ አባላት አስተያየማቸው ከጠቅላይ ሚኒስትሩ ወይም ከአስፈጻሚው ይልቅ ወደ ሌሎች አካላት ቢዛወር፣ ለምሳሌ በህዝብ ተወካዮች ምክር ቤት ወይም ደግሞ በሌላ ገለልተኛ አካል ተብሎ አስተያየት ተሰጥቶ ነበር። እርግጥ የዚህም አሁን የተደረገው የህዝብ ተወካዮች ምክር ቤት ጽፈት ቤት የኮሚሽነሮችን አስተያየት ሂደት እንዲከታተልና የህዝብ ተወካዮች ምክር ቤት እንዲመራው ነው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ሊቀመንበር አቶ ሸዋስ አሰፋ በዚህ ረገድ የተሻለ ስራ እንደተከናወነ እምነት ያላቸው ይመስላሉ።
አዎ፣ እንግዲህ በመጀመሪያ ከተነሳበት ጊዜ ጀምሮ በቅርበት ስንከታተለው ስለነበርና ሀሳብ ስንሰጥ ስለነበረ እና የአሁኑም የመከራከሪያ ነጥብ የሚያጠነጥነው በአብዛኛው በታማኒነቱና በነጻነቱ ላይ ስለነበረ እዛ ላይ በጣም ሰፋ ያለ አስተያየት በቃልም በጽሁፉም በስብሰባም ላይ ሰጥተናል። ቅድም እንዳልኩት የኛ ተወካይ እንደገለጹልን ብዙዎቹ ነጥቦች ተካተዋል። ስለዚህ የነጻነቱ ነገር ከተረጋገጠ ደግሞ ቀጥሎ ያሉት ነገሮች እየተስተካከሉ ይሄዳሉ ማለት ነው።
ዶክተር ዲማ ኖጎ በበኩላቸው ተቋሙን ነጻና ገለልተኛ ለማድረግ የተቻለ ሁሉ ተደርጓል ነው የሚሉት።
መጀመሪያ የቀረበው ረቂቅ ለምሳሌ ኮሚሽነሮች የሚሆኑት ያው በህዝቡ እንዲጠቆሙ ነው። በልዩ ልዩ ማህበረሰቡ ክፍሎች ተጠቁመው ይህንን ጥቆማ የሚያደራጀው ጠቅላይ ሚኒስትሩ ጽህፈት ቤት እንዲሆን እና መጨረሻ ለእሳቸው አቅርቦ እሳቸውም ልዩ ልዩ ማህበራዊ ህብረተሰብ ክፍሎችን አማክረው የመጨረሻውን 11 ሰዎች ያሉበትን ኮሚሽን እጩዎች ለህዝብ ተወካዮች ምክር ቤት እንዲያቀርቡ ነበር። አሁን ግን ይህ ኃላፊነት ለህዝብ ተወካዮች አፈ ጉባኤ ተሰጥቷል። እንግዲህ ከአስፈጻሚው አካል ነጻ እና ገለልተኛ የሆነ አካል እንዲሆን ለማድረግ ነው ይህም የተደረገው። ይሄ መጨረሻ ላይ ከህዝብን ከምክር ቤቱም አባላት በቀረበ አስተያየት እንደዚህ ቢሆን ይሻላል ተብሎ አሁን የጥቆማው የሚደረገው ለአፈ ጉባኤው ጽህፈት ቤት ነው። አፈ ጉባኤው ይሄንን መጨረሻ ላይ ለምክር ቤቱ አቅርቦ ምክር ቤቱ ነው የሚወስነው ማለት ነው። በጀቱንም የሚወስነው እሱ ነው። መጀመሪያው ረቂቅ ላይ በጀቱን ያው ከገንዘብ ሚኒስቴር ጋር ተመካክሮ በጀቱን እንዲሰራ ነበር። አሁን ግን በጀቱን ራሱ ሰርቶ ያው ተወካዮች ምክር ቤት እንዲያጸድቅለት የሚል ነው እና በተቻለ መጠን ይህ ተቋም ገለልተኛና ነጻ ራሱን የቻለ ኢንዲፔንደንትን ለመሆን እንዲችል ለማድረግ በተጠቆሙት ማሻሻያዎች ተሞክሯል ለማለት ነው።
በረቂቅ አዋጁ ላይ ቀደም ባለው ሳምንት የህዝብ ተወካዮች ምክር ቤት የተለያዩ የህብረተሰብ ክፍሎችን ሲያወያይ እንደነበረም የመንግሥት መገናኛ ብዙሀን ሲዘግቡ ቆይተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።